ይህ የኢትዮጵያን ድምፅ የሬዲዮ አገልግሎት ነው።
ጤና ይስጥልኝ አድማጮቻችን፣ እንደምን ሰንብታችኋል? ኢትዮጵያን ድምፅ የሬዲዮ አገልግሎት በየሳምንቱ ረቡዕ የሚያስተላልፈውን ሀገር ቤት ሰሞን ሲሰኘ ሳምንታዊ ዝግጅታችን ጀምረን ፕሮግራማችን ለመከታተል በድረ ገጻችን www.thevoiceofethiopia.com እንዲሁም በፌስቡክ አምዳችን ቮይስ ኦፍ ኢትዮጵያ መከታተል ትችላላችሁ። እንደተለመደው ዛሬን ፕሮግራማችን በቀደምት ዜና እንጀምራለን። አሸናፊ እንደምን ሰንብታል? አንተ ወደ ዜናው አመራለን።
እሺ፣ እንግዲህ አዲስ አበባ ከባድ ዝናብ እየጣለ ነው። የአዲስ አበባን የቆርቆሮ ቤት ታውቀዋለህ? አድማጮቻችን የሚያውቁታል። ምናልባት ድምፁ ላይ ተጽዕኖ የሚያሳድር ከሆነ አስቀድሜ ይቅርታ ለመጠየቅ ነው።
እሺም፣ ችግር የለም።
ለማንኛውም ወደ ዜናው ልመለስ። በመላው ዓለም በድረገጻችን የምትከታተሉን ኢትዮጵያውያንና ትውልደ ኢትዮጵያውያን አድማጮች ጤና ይስጥልኝ፣ እንደምን ሰንብታችኋል? በኢትዮጵያ ጊዜ አቆጣጠር ዕለቱ ረቡዕ ሰኔ 20/2010 ዓ.ም ነው። ዜናውን ከአዲስ አበባ ማሰማችሁ አሸናፊ ብርሃኑ ነኝ። ለሰሞኑ ወደ ያስኳቸው ዋና ዋና ዜናዎች ከመግባቴ በፊት አሁን ዘግይቶ የደረሰንን ያገኘሁትን አንድ ዜና ላሰማችሁ። ኢትዮጵያ ከነገ ጀምሮ የድፍድፍ ነዳጅ ማውጣት እንደምትጀምር ጠቅላይ ሚኒስትር ዶክተር አብይ አህመድ ገልጸዋል። ጠቅላይ ሚኒስትሩ የቻይናው ፖሊሲ ጂኤል ኩባንያ በምስራቅ ኢትዮጵያ ሲያደርግ የቆየው የድፍድፍና የድፍድፍ ነዳጅ እና የተፈጥሮ ጋዝ ፍለጋ ውጤት ማስገኘቱን ተናግረዋል። እንግዲህ ወደ ሰሞኑ ደግሞ የያዝኳቸው ዋና ዋና ዜናዎች ጠቅላይ ሚኒስትር ዶክተር አብይ ለኤርትራ መንግስት ልዑካን በብሔራዊ ቤተ መንግስት ትላንት ማምሻውን ግብዣ አድርገዋል። በቅዳሜ ዕለት የተካሄደው ሰልፍ በሀገሪቱ የተጀመረው የአንድነት የፍቅርና የመደመር ጉዞ ተጠናክሮ መቀጠል እንዳለበት ያሳየ መሆኑን መንግስት አስታወቀ። ወይዘሮ ሙፈሪያት ካሚል የደህደ ሊቀመንበር ሆነው ተመረጡ። አቶ ሽፈራው ሽጉጤና ሲራጅ ፈርጌሳ ድርጅቱን በፈቃዳቸው ከኃላፊነት ለቀዋል የሚሉት ናቸው። ሌሎች ዜናዎች ይኖሩናል። እንደተለመደው በሰሞኑ አበይት የሀገር ቤት ጉዳዮችም ላይ እንወያያለን። በቅድሚያ ዜናዎችን በዝርዝር አሰማል። ጠቅላይ ሚኒስትር ዶክተር አብይ አህመድ በትላንትናው ምሽት ለኤርትራ መንግስት ልዑካን ቡድን በብሔራዊ ቤተ መንግስት የራስ ግብዣ አድርገዋል። በራስ ግብዣው ወቅት ባደረጉት ንግግር ዛሬ ልዩ ቀን ነው፣ በኤርትራውያን እና በኢትዮጵያውያን መካከል ብዙ ጉጉት አለ ብለዋል። ከኤርትራ ወንድሞቻችን ጋር በኢኮኖሚ፣ በማህበራዊ ኑሮ፣ በባህል በርካታ የሚያስተሳስሩ ነገሮች አሉ ያሉት ጠቅላይ ሚኒስትር ዶክተር አብይ ከዚህ ሁሉ በላይ ግን ፍቅር ተጠምተን ነበር ብለዋል። ፕሬዚደንት ኢሳያስ አፈወርቂ የፍቅርና የሰላም ጥሪውን ተቀብለው እነዚህ ታላላቅ ሰዎችን በመላካቸው ምስጋና ይገባቸዋል ብለዋል። ለዚህ ቀን እንኳን አበቃችሁ ሲሉም መልእክታቸውን አስተላልፈዋል። በኢትዮጵያ በኩል እርስ በርሳችን በውስጥ እንዲሁም ከሁሉም ጎረቤቶች ጋር በተለይም ከኤርትራ ጋር ከፍተኛ እርቅና ሰላም የመፍጠር ፍላጎት አለ ሲሉም አብራርተዋል። በጠቅላይ ሚኒስትር ዶክተር አብይ አህመድ የተጀመረውን የለውጡ ጉዞ ለመደገፍ የተካሄደው የፍቅር የይቅርታና የመደመር ሰልፍ እጅግ ስኬታማ እንደነበር የመንግስት ኮሚኒኬሽን ጉዳዮች ጽህፈት ቤት ኃላፊ አስታወቁ። ኃላፊ ሚኒስትሩ አቶ አህመድ ሺዴ በወቅታዊ ጉዳይ ዙሪያ በሰጡት መግለጫ በሰላማዊ ሰልፍ ከ4 ሚሊዮን በላይ ሰዎች የጠቅላይ ሚኒስትር ዶክተር አብይ አህመድን የለውጥ ጉዞ በመደገፍ ተሳታፊ ሆነዋል። በዚህ ሰልፍ በህዝቡ የታየው ስሜት በሀገሪቱ የተጀመረው የአንድነት የፍቅርና የመደመር ጉዞ ተጠናክሮ መቀጠል እንዳለበት መልእክት ያስተላለፈ ነው ብለዋል። መንግስትም አሁን የጀመረውን የለውጥ ጉዞ አጠናክሮ እንደሚቀጥል ሚኒስትሩ አስታውቀዋል። ምስሩ መንግስት የዲሞክራሲ ግንባታ፣ የልማት ስራ፣ ሰላምን ለማጠናከር እንዲሁም ድህነትን ለመቅረፍ የሚያደርገውን ጥረት አጠናክሮ እንደሚቀጥልም ገልጸዋል። ወይዘሮ ሙፈሪያት ካሚል የደቡብ ኢትዮጵያ ህዝቦች ዴሞክራሲያዊ ንቅናቄ ደህድን ሊቀመንበርነት ስልጣናቸውን ፈቃዳቸውን በለቀቁ ሽፈራው ሽጉጤ ምትክ የንቅናቄው ሊቀመንበር ሆነው ተመረጡ። ከሁለት ወራት በፊት የቀድሞ የፌዴሬል ተወካዮች ምክር ቤት አፈ ጉባኤ አቶ አባዱላ ገመዳ የስራ መልቀቂያ ለምክር ቤቱ ማቅረባቸውን ተከትሎ ወይዘሮ ሙፈሪያት ካሚል በአፈ ጉባኤነት መመረራቸው ይታወቃል። በተያያዘ ዜና አቶ ሲራጅ ፈርጌሳ ከደቡብ ኢትዮጵያ ህዝቦች ዴሞክራሲያዊ ንቅናቄ ምክትል ሊቀመንበርነት በገዛ ፈቃዳቸው ለቀዋል። አቶ ሲራጅ ፈርጌሳ የደኢህዴን ምክትል ሊቀመንበር ሆነው የተመረጡት ባለፈው የካቲት ወር እንደነበር ይታወሳል። በምትካቸውም አቶ ሚሊየን ማቴዎስ የደህደን ምክትል ሊቀመንበር ሆነው ተመርጠዋል። በመስቀል አደባባይ በተፈጸመው የቦምብ ጥቃት ላይ የሚካሄደው ምርመራ ተጀምሯል። የፌዴራል ፖሊስ ኮሚሽነር ጀነራል ዘይኑ ጀማል የምርመራው ሂደት አስመልክቶ ከትላንት በስቲያ ጋዜጣዊ መግለጫ ሰጥተዋል። በመግለጫቸውም በምርመራ ሂደቱ ከፌዴራል ፖሊስ ኮሚሽን፣ ከአዲስ አበባ ፖሊስ ኮሚሽን፣ ከብሔራዊ የመረጃና ደህንነት አገልግሎት እንዲሁም ከፌዴራል ጠቅላይ አቃቤ ሕግ የተውጣጡና በዘርፉ ከፍተኛ ልምድ ያላቸው ባለሙያዎች እየተሳተፉ መሆኑን አስረድተዋል። በምርመራው የአፍሪካ ብሔራዊ የምርመራ ቢሮ አኤፍቢአይ ባለሙያዎች ስራ መጀመራቸውንም ተናግረዋል። ምርመራው የድርጊቱን ፈጻሚ፣ የድርጊቱን ኢላማ፣ በድርጊቱ ውስጥ የፖሊስ ተሳትፎ መኖር አለመኖሩን በተመለከተ የሚነሱ ጥያቄዎችን ለመመለስ ያለመ መሆኑንም ኮሚሽኑ ተናግረዋል። በምርመራው ሂደቱ የዓይን እማኞች፣ ተጎጂዎች እንዲሁም ተጠርጣሪ ግለሰቦች የመረጃ ምንጭ እንደሚሆኑ ተጠቁሟል። በተያያዘ ዜና በቦምብ ጥቃት ወንጀል የተጠረጠሩ 26 ግለሰቦች ከትላንት በስቲያ የፌዴራል የመጀመሪያ ደረጃ ፍርድ ቤት ቀርበዋል። ፖሊስ የ14 ቀን ተጨማሪ የምርመራ ጊዜ ጠይቆ ፍርድ ቤቱ ፈቅዶለታል። በመጨረሻም የኢፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድ በመስቀል አደባባይ ፍንዳታ ጉዳት የደረሰባቸውን ወገኖች ጉዳት በደረሰበት ዕለት ማምሻውን አብዛኞቹ የፍንዳታው ተጎጂዎች ሕክምና በሚከታተሉበት ጥቁር አንበሳ ሆስፒታል በመገኘት ጎብኝተዋል። ከጠቅላይ ሚኒስትሩ ጋር ምክትል ጠቅላይ ሚኒስትር ደመቀ መኮንንና ሌሎች የመንግስት ከፍተኛ ባለስልጣናት ተጎጂዎችን ጎብኝተዋል። ጠቅላይ ሚኒስትሩና ባለስልጣናቱ ተጎጂዎችን ከጎናቸውንም በማለት አጽናንተዋል። ተጎጂዎቹን የፍቅር የይቅርባይነት እና አንድነት መንፈስ ትክክለኛ ተወካዮች ናቸው ብለዋቸዋል። በሌላ በኩል በትናንትናው ዕለት የትግራይ ክልል ምክትል ርዕሰ መስተዳድር ዶክተር ደብረጽዮን ገብረ ሚካኤል በመስቀል አደባባይ የቦምብ ፍንዳታ ጉዳት የደረሰባቸውን ዜጎች በጥቁር አንበሳ ሆስፒታል በመገኘት ጎብኝተዋል። በተመሳሳይ የህዝብ ተወካዮች ምክር ቤት አፈ ጉባኤ ወይዘሮ ሙፈሪያት ካሚል እና የምክር ቤቱ አባላት በቅዱስ ጴጥሮስ እና በካቶሊክ ሆስፒታሎች በመገኘት በመስቀል አደባባይ የቦምብ ፍንዳታ ጉዳት የደረሰባቸው ዜጎች ጎብኝተዋል። ከትላንት በስቲያም የአማራ ክልል ርዕሰ መስተዳድር አቶ ገዱ አንዳርጋቸው እና የክልሉ የካቢኔ አባላት በመስቀል አደባባይ የቦምብ ፍንዳታ ጉዳት የደረሰባቸው ዜጎች በሚኒሊክ ሆስፒታል ተገኝተው ጎብኝተዋል። የኦሮሚያ ክልል ከፍተኛ አመራሮችም በመስቀል አደባባይ የቦምብ ፍንዳታ አደጋ ጉዳት የደረሰባቸው ዜጎች በጥቁር አንበሳ ሆስፒታል ተገኝተው ጠይቀዋል፣ የደም ልገሳም አድርገዋል። በተጨማሪም የሃይማኖት አባቶች፣ የተፎካካሪ የፖለቲካ ፓርቲ አመራሮችም ጉዳት የደረሰባቸውን ዜጎች ሆስፒታል ድረስ ሄደው ጎብኝተዋል። እንግዲህ ዘውዱ፣ ለዕለቱ ያሉን የሰሞኑ ዜናዎች እነዚሁ ናቸው።
በጣም አመሰግናለሁ አሸናፊ። አድማጮች የምታዳምጡ ኢትዮጵያን ድምፅ የሬዲዮ አገልግሎት ነው። ፕሮግራማችን ይቀጥላል ከዚህ ሽግግር ሙዚቃ በኋላ።
ለዛሬ የንግግሬ መጀመሪያ እንዳደርግ ይፈቀድልኝና ፈጣሪ ኢትዮጵያንና ሕዝቦቿን አብዝቶ ይባርክ።
ከፋው ወገኔን መች ከፋው ፍቅራ በቀለ ጥላቻ ማይገፋው ባቢጾም ማያጃው ቢሾም ከመንበሮ ሰው ክፉ እንዳይሰራ እንዳይረክስ አገሩ እንዳይረክስ አገሩ ሲሆን አይደለም ወይ ንጉስ እንዳገልጋይ ሀገር የምትሞቀው የነጻነት ፀሐይ የሞሪንጋን ቅጠል የተከልኩት በጄ የሺፈራው ቅጠል የተከልኩት በጄ ጤናዬን ከነሳኝ ልንቀለው ከደጄ ልንቀለው ከደጄ ልንቀለው ከደጄ ለቆረጡት ስጋ ላፈሰሱት ጠጅ ላፈሰሱት ጠጅ ከፋዩ አንተ ነህ በርትተህ ስራ እንጂ በርትተህ ስራ እንጂ በርትተህ ስራ እንጂ ለማለማ ሲሎኝ አረሙን መስሎኛል ለካስ ጤና አዳም ነው መድኃኒት ሆኖኛል መድኃኒት ሆኖኛል መድኃኒት ሆኖኛል በፍቅር ተጋግዘው ካልደገፉት በቀር ካልደገፉት በቀር ትንሽ ጎጆ አይቆምም እንኳን ተለቀ ሀገር እንኳን ተለቀ ሀገር እንኳን ተለቀ ሀገር አምናም ጾማን ነበር ካቻምናም እንደዛ
አድማጮች የምታዳምጡት ኢትዮጵያን ድምጽ የሬዲዮ አገልግሎት ነው ፕሮግራማችን ከተላላፊ አሸናፊ የዜና ሰበር ዜና የምትላት የምትለው ነገር ራሱ አስደንጋጭ ነው ሪፖርተር ጋዜጣ ላይ ለታመርት ነው የሚባል ነገር አንብቤ ነበርና እንግዲህ ወደፊት እቅድ ነው ብዬ ነበር አሁን ጠቅላይ ሚኒስትሩ አወጁት ብለስተል ደሞ በጣም የተለየ ልዩ መንፈስ የሚሰጥ ነው በዛው መጠን ደሞ ችግራችንንም ደሞ ሊያበሰው ይችላል ግን ለማንኛቸውም ግን አንድ ምዕራፍ ወደፊት ከፍ ያልንበት ወይንም ደሞ አንድ ምዕራፍ ወደፊት ይሄንበት እርምጃ ሆናል እንግዲህ ሰፋ ያለውን ነገር በሚቀጥሉት ቀናቶች የተብራራ ነገር ሲመጣል የምትለው ነገር ካለ በሱ ከሱ ጋር ያያይዘ የምትለው ነገር ካለ
አው እንግዲህ ነጋጅ ብዙ ሀገሮችን ገጽታ የለወጠ ነው የመካከለኛ ምስራቅ ሀገራት ነጋጅ ባይኖራቸው ኖሮ የት ጋር ሊኖር ይችሉ እንደነበር መገመት ያዳግቱ ይሁን እንጂ እንግዲህ ለወደፊት ደቂቃ በቀጣይ 30 አመታት ደግሞ የኃይል አጠቃቀማችንም የዓለምም እየተለወጠ ነው ያም ሆነ ይግን እስከሚቀጥሉት 50 አመታት ድረስ የነዳጅ አስፈላጊነት የሚቀንስ አይመስለኝም ስለዚህ በነዳጅ ባገኘንበት ልክ ኢትዮጵያን አሁን ሁልጊዜ ከኤክስፖርት ማድረግ ካለመቻል ጋር የሚገጥመን ፈተና ሁሌ በሆነ ደረጃ ሊቀንስልን ይችላል እንግዲህ ነዳጅ ሲገኝ ደግሞ በተለያየው ባለው ያገራችን ሁኔታ ከሌ ከዚህውጣ ይሄ ክልል የኔ ነው ከሚለው አመለካከት ጋር ስታየው ደግሞ የተጠቃሚነት ጥያቄ ይነሳና ከዚህ አካባቢ ሌሎቻችሁ ድራሻችሁ ይጥፋ በሚል ወደ ግጭት እንደሚያመድ ያሰራል ጋምቤላ አካባቢ ከዚህ ቀደም ገና የሌላ ፍለጋው ሲጀመር ራሱ ለፍለጋው የሚሰማራው ኢኩዊፕመንት እና ስራው ነዳጅ የሚወጣ ስለሚያስመስል ያ ግጭት ይሄም ጭምር እንደነበረበት ይሄ የሪሶርስ ሽሚያም ጭምር እንደነበረበት ይታወሳል ስለዚህ ከወዲሁ እነዚህን ችግሮቻችንን ቀርፈን በጋራ ሀገራችን ላይ የጋራ ተጠቃሚ የምንሆንበት ነገር ላይ መስራት ያስፈልጋል በተለይ ውጭ ሀገር ያላችሁ በዚህ ጉዳይ ላይ ጥልቅ ምርምር የሰራችሁ ሰዎች የሚያስከትለውን አደጋ አስቀድማችሁ እንግዲህ ሀገሪቷ መንግስት በይፋ ጠርቷቸዋል በእውቀታችሁም በገንዘባችሁን አግዙም ብሎ ሊፈጠር የሚችለውን ነገር እኛ ሀገር መገመት የማንችል ሊሆን ይችላል ብዙ ጥናቶች የሰሩ ሰዎች ስላሉ እገዛብ ያደርጉ ደስ ይለኛል ስለዚህ በዚህ አጋጣሚ በሬዲዮ ጣቢያችን ስም ጥሪ ማስተላልፋለሁ
በጣም ጥሩ ሀሳብ ነው እንግዲህ በተቻለ መጠን በተደጋጋሚ በሚቀጥሉ ፕሮግራሞቻችን ላይ ለማንጸባረቅና ለማንጸባረቅና ለማሳየት እንሞክራለን ከዛ እንግዲህ ወደ ዋናው እንመለስና ካለፈው ቅዳሜ የእርቅ የመደመር እና የፍቅር ቀን በኋላ በሀገራችን ብዙ ክስተቶች ተከናውኗል ለመደመር የፈለጉ ተካተቱናሉ ስራ ለመጀመር ማመልከቻ ተሳካላችኋሉ እንዲሁም ደግሞ ጦርነት ቀርቶ በፍቅር አንድ እንሁን የሚባልበትም ሶስተኛው እና ዋናው ነገሮች አሉ እነዚህን በቀደም ተከተል ያዝና ማንገባ ምን ስራ አገኘ የኤርትራውን ዜናም ላይ እንዳል ብዙ እናውራው ነገር ስላለ ከላይኞቹ እንጀምርና የሳምንቱን አንታው ጋር
እሺ እንግዲያው የፍቅር የይቅርታና የመደመር መንፈስ ነው አሁን አገሪቷ ውስጥ ያለው።
አዎ
በፊት የሰላም ጉዳይ የይቅርታ ጉዳይ በኢህአዴግ ነበር የጀመረው። ኢህአዴግ ስራ አስፈጻሚ ኮሚቴ ታሳሶር ላይ ያደረገው ስብሰባ እንደጨረሰ ነበር እንግዲህ ይቅርታ የሚባለው ነገር እርቅ የሚባለው ነገር የመጣው። የኤርትራም ጉዳይ እዛው ላይ ተነስቶ ነበር። በኋላ ደግሞ እንደገና አሁንም ስራ አስፈጻሚ ይሄንኑ አጠናክሮ ከኤርትራ ጋር ያለውን በተለይ ድንበር ግጭቱን ለማቆም ሁሉ ወስኖ ነበር። የየድርጅቱም የኦፒዲዮም ሌሎችም የስራ አስፈጻሚ ሲያደርጉ ውጭ ላሉ ወገኖች ተቃዋሚ ወገኖች በሰላም አብረን የምንሰራበት የሚል ጥሪ አቅርበው ነበር። እንግዲህ ከኢህአዴግ ስራ አስፈጻሚ በትንሹ እንደው ዝም ብሎ የተለመደ የመንግስት ጥያቄ መግለጫ መስሎ ነው የነበረው ነገር። በኋላ ግን ከዚህ ከተሐድሶ አመራር ጋራ ተያይዞ እየተፋፋመ በተጨባጭ ተግባራዊ እየተደረገ እንግዲህ ይቅርታ የተደረገላቸውን የታራሚዎች ብዛት ስታየው ከአንዳርጋቸው ጽጌ ጀምረ እስከ በዚህ በጋዜጠኝነት ስራ ተጠርጥረው በቁጥጥር ስር ውለው የነበሩና የተፈረደባቸው ሰዎች ያለውን ኤክስትሪምስ በሚያካልል ሁኔታ እስር ቤቱን በር በትልቁ ተበርግዶ እንዲወጡ ከማድረግ የጀመረው ነገር ቀጥሎ አሁን የእርቅ ይቅርታና የመደመር የሚለው መንፈስ የህዝቡ እንደ መንፈስ ነው ህዝቡ ላይ ያረፈው። ቀዳሜ ዕለት አይተዋል እንደነበረ
በጣም
አዎ እንግዲህ ትልቅ ነበረ በጣም እንግዲህ ምትለው ነገር ካለ
ንብ በቀደም እንደገለጽኩት ንብ አንድ እንትኑ ማን ነው ቀፎ ሲከፈት እየጮው ብሎ ጮሆ የሚይዘው ስፋቱና ትስስሩን ያንን የሚያሳይ አይነት ነገር ነበር በቴሌቪዥን ያየሁትና በጣም እንዴት ሊሆን ይችላል ሳይሆን ህዝቡ የቱን ያህል ያ ፍቅር ያ መዋደድ ያ አንድነቱ የቱን ያህል ርቦት እንደነበረ የሚገልጽበት መንገድ አጥቶ የነበረና ያንን ግዚዮን ተጠቅሞ እንደ በተፈለገው ነገር በተቻለው መጠን ለመግለጽ እንደሞከረ የሞከረበትን ሁኔታዎች ያየሁትና በጣም የተለየ ስሜትን የሚፈጥር ነውና ኡነትስ አሁን በቀደም እንደነገርኩ ኡነት ህልም ይሁንልኝ ከህልም ያትቀጽኩኝ ያሉት አይነን ነገር ሆኖብኝ ነበር ያመሸሁት። እንደዛ ነበር የታየኝ።
አውና እንግዲህ በተጨባጭ ምን ታየ ነው አሁን?
አዎ
እንግዲህ ከቅዳሜ ወዲህ እንኳን ብዙ ነገሮች አይተናል። ጀነራል ከማል ገልቹ በ98 ከመከላከያ ሰራዊት አባል ነበሩ። ጀነራልነታቸውንም በኢትዮጵያ መከላከያ ሰራዊት አባልነት ያገኙ አጋይም ነበሩ። ምናልባት ቀደም ሲል የለብ ከነበሩ ኦፒዲዮን ከመሰረቱ ሰዎችና ምናልባት ደግሞ ሌላ አንድ ድርጅት ነበረ የቀድሞ መኮንኖች የሚባል ምናልባት እዛ ውስጥ እንደነበሩ ይመስለኛል። ወጥቶ ተደረ ነበር ይመስለኛል። ወደ ኤርትራ ሄደው ትልቅ ዜና ነበር ያን ጊዜ
በጣም።
ከዛ እኔ ለኦነግን ከኦነግ ጋራ የኦሮሞ ነጻነት ግንባር ጋር የሚንቀሳቀሱ ይመስለኝ ነበር። አሁን ግን የኦሮሞ አንድነት ነጻነት ግንባር የሚል ነው። አደ ቶኩማ ወለቡማ ኦሮሞ ነው የሚለው እና ይሄ ሊትራሪ ምንንጉ የኦሮሞ አንድነት ሀርነት ግንባር ማለት ነው። ይህንን መስርተው ነበር ሲንቀሳቀሱ የነበረው። የሚገርመው ይሄ መረጃ አሁን ያገኘው እኔ በኦነግ ጋር እንደነበረው ባለው
ሁልጊዜ የሚነገረው እንደዛ ነው።
ወደ ኢትዮጵያ ለመምጣት ዝግጅት ላይ ናቸው። የልኡካን ቡድን ልከዋል። ወደ 9 አባላት ያሉት የልኡካን ቡድን መጥተዋል። አህመድ ሺዴ የመንግስት ኮሚኒኬሽን ጉዳዮች ሚኒስትሩና ሚኒስትር ዴኤታው የኮሚኒኬሽን አቶ ካሳሁን ጎፌ ኦፒዲዮ ናቸው። ሄደው አቀባበል አድርገውላቸዋል። ሰዎቹም በሁኔታው እንደተደሰቱ በቅርቡም ከማል ገልቹ ራሳቸው ወደ ሀገር ቤት ጀነራል ከማል ገልቹ ወደ ሀገር ቤት እንደሚገቡ ነው የነገሩን። ይሄ ትልቅ ነገር ነው። ትልቅ አጀንዳ ሆኖ የነበረ ነገር ነው። ኤርትራ ውስጥ ነው ሲንቀሳቀሱ የቆዩት። ምን ያህል አቅም ኖሯቸው በጦርነት አላማቸውን ያሳኩ ነበር የሚለው እንደ ተጠበቀ ሆኖ ግን እኛም ስጋት ነበሩ። ለራሳቸውም አስተካና ውስጥ ነበሩ። በጦርነት ረጅም ጊዜ የሚወስድ ላስጨራሽ ነገር ነው። ከዚህ ቀደም በትግል ላይ በስራ ላይ የቆዩ ሰው ናቸው። እንግዲህ ደግሞ ደስንሳዎቹ የሚጠጋ ሰው ነው። ከባድ ፈተና ውስጥ ነበሩ እነሱም። ይህ ሁሉ ለኢትዮጵያውያንም ስጋት የሆነው ነገር ለእነሱም በመከራ የሆነው ነገር ተቀርፎ በእርቅ በጋራ ሀገራችንን ለመገንባት መስማማታችን ደስ የሚል ነገር ነው። ከኢትዮጵያውያን የእርቅ እና የይቅርታ መንፈስ ጋር ተደመሩ ማለት ነው። ይሄ አንደኛው ነው። ሌላ እንግዲህ በጀዋር መሐመድ ዋና አስፈጻሚነት የሚመራው ኦኤምኤን እንግዲህ ኦኤምኤን ከዚህ በፊት ኦኤምኤንን በእልህ ነው የሚሰራው። እዚህ ሀገር የነበረውን የለውጥ እንቅስቃሴ በተለይ የወጣቶች እንቅስቃሴ በሶሻል ሚዲያም ጭምር ሲመራ የነበረና እልህ የመያያዝ መንግስትም በሁከት ሳይሆን በሰላማዊ መንገድ ጥያቄው መቅረብና መመለስ አለበት በሚል ኦኤምኤንን እንደ ቀስቃሽ የሚያይበት በዚሁ ጋር በተያያዘ ጀዋር በሌለበት እስከ መክረፍ ድረስ የደረሰበት ሁኔታ ነበር። አሁን ግን ይሄ ሁሉ ቀርቶ በጀዋር ዋና ስራ አስፈጻሚ ምህን የሚመራው ኦኤምኤን ትላንትና አዲስ አበባ ላይ የአዲስ አበባ ጽህፈት ቤቱን ከፍቷል። አሁን ኦኤምኤንን ስናይ ከአሁን በኋላ ከአዲስ አበባ የሚተላለፈውን አብረን የምናይ ይሆናል። እና ኢትዮጵያ ውስጥ ያሉ በኦሮምኛ ቋንቋ የሚያስተላልፉ የቴሌቪዥኖችን ቁጥር 3 አደረገው። አንድ ሌላም አለ የግል የኦሮምኛ ጣቢያ። አገር ውስጥ ይሁን ውጪ በትክክል አላወቁትም፣ ግን የሚያተኩርባቸው ጉዳዮች እዚህ ሀገር ላይ ያሉ ናቸው። ቢሮውም ዋና ስቱዲዮውም እዚህ ያለ ይመስለኛል። ይሄ በጣም አንድ ትልቅ ነገር ነው። ኦኤምኤን ከኢትዮጵያ ሚዲያ ጋራ ከኢትዮጵያ የሰላምና የፍቅር መንፈስ ጋር ተደመረ ማለት ነው።
ትልቅ
ሌላው እንግዲህ ትልቁ የኤርትራ መንግስት የከፍተኛ የልዑካን ቡድን አዲስ አበባ መግባታቸው ነው። ትላንትና ወደ ቀትር ላይ አካባቢ ነው የገቡት። እንግዲህ በኢትዮጵያና በኤርትራ መካከል የነበረው ነገር ምን ያህል የሻከረ እንደነበር ታውቃለህ። ሁለቱ ህዝቦች በሁለቱ ህዝቦች መካከል ያለውን ተመሳሳይነትና አንድነት እንዴት የሚገርም ነው። እኔ በጣም የሚያሳዝነኝ የነበረው ነገር እንደዚህ አይነት ሁለት ህዝቦች እንደ ሌላ ሀገርና እንደ ሌላ ሀገር መሆናቸው ራሱ ይገርመኝ ነበር። እኔ ነግር ያለው ከዚህ ቀደም አድማጮችን ብዙ ጊዜ ሳነሳ አይተዋል። አስመራ ነው የተማርኩት፣ ዩኒቨርሲቲ አስመራ ነው የተማርኩት እና ህዝቡን አውቀዋለሁ። ልክ እንደኛ ሀገር ሚካኤል ያመሱ ሲሆን የእነሱ እንትናቸው ይለያል፣ ንግደት ነው የሚባለው። ገብርኤልም ሲሆን ማርያምም ሲሆን ሴቶቹ ነጠላ አደግድገው በር ላይ ይቆሙና መንገደኛውን በሙሉ ነው ገባሚ እና ተማሪ ሆነ ጠላ ምናምን የሚያምራል ዛሬ ንግደት ነው ብለን እንወጣለን። ህዝቡ ሁሉ እየተባለ የምትበላበት የሰርጉ ስርዓት ከኛ ጋር ተመሳሳይ፣ የቤተ ክርስቲያኑ ስርዓት ምኑም ምኑም። ለምሳሌ መስቀል እዛ አይቻቃለሁ፣ ግንቦት ላይ የአድባር ሲደረግ አይቻቃለሁ። የዳመራ ጊዜ ከኛ ትንሽ ለየት የሚለው ሌሎቹም ኢትዮጵያ አካባቢ ውስጥ ያለውን ያህል ልዩነት ነው ያለው። እንግዲህ የመስቀል በዓል የትም ኢትዮጵያ ውስጥ ብቻ ነው የሚከበረው።
አዎ፣ በጣም
ሌላ ዓለም ላይ ከኢትዮጵያ ውጭ የምታከብረው ሀገር ኤርትራ ነች። በዚህ በቁልቋል እንጨት የደረቀው የቁልቋል እንጨት ነው እንደ ችቦ የሚጠቀሙበት። እሱ ይለኮስና ልጆች መንገድ ላይ ችቦውን ይዘው ይወጣሉ። ትራመደዋል፣ እግርህ ጋር ያረጉልሃል። እንደተለኮሰ ትራመደውና እዮሀ እያሉ ነው የሚጨፍሩት። ፍራንክ ትሰጣቸዋለህ። የአድባር ጊዜ እንደዚህ ነው። የገና ምንም ልዩነት የለውም። መጀመሪያ ገናን የመጀመሪያ በዓል ትልቅ በዓል ያከበርኩት ገናን ነበር እና ሳይ ልክ እንደኛ ሀገር በዋዜማው በግ ተራ አለ። በግ ተገዝቶ ሰው አሸክሞ ይሄዳል። በታክሲ በምናምን በግ ይሄዳል እና ያና ተመሳሳይነቱ ልትገልጸው የምትችለው አይደለም። እንግዲህ የሰዎችን ቤት እንሄዳለን። አዲስ አበባ ጎረቤት የሆኑ ሰዎች ዘመዴ ነው እና ዘመዴ እዛ አስመራ ስለመጣ ሂዱና ተቀበሉት ተብሎ ከቤታቸው እየመጡ በዶሮ እያረዱ ቤታቸው እየጠሩን ከነ ጓደኞቻችሁ ነው ሁሉ ጊዜ የመጡ እየተባለ ፍጹም ኢትዮጵያዊ በሆነ ሁኔታ ትንሽ ዩኒቨርስቲ እዛ አዲስ አበባ ያሉ ጎረቤቶቻችን ዘመዶች ግቢ ድረስ መጥተው የሚያቋቸው ልጆች አስጠርተው በቃ እዚህ ተቀመጥ ረብሻ ሲሆን ይሄው እዚህ ቴሌቪዥንም አለ ሬዲዮም አለ የዚህ አይነት ግንኙነት ነው ያለው እና እንግዲህ በጦርነት ሁለት ሀገርም ብንሆን ይሄ ግንኙነት ሊቀጥል ይችላል ነበር
ትክክል
ምናልባት
አጀማመሩም እንደዛ ነበር
እንድንላይ ያደረገንን ነገር ሽሮት መጨረሻ ላይ ወደ አንድ ሀገርነት በፌዴሬሽን ሁሉ የምንቀላቀልበት ሁኔታ የመፍጠር እድል ነበር ያም ሆነ ይሄ መሀከል ላይ ተቆርጦ ነበር እና በጣም አካራሪ እና አንዱ አንደኛውን የሚፈራበት የሚሰጋበት የቃላት ጦርነቱ የሚዲያ ወከባ በዛም በኩል ኢትዮጵያ ውስጥ ቃል ለመሰንዘር የሚፈልጉ ወገኖች እዛ ተሰልፈዋል በዚህም በኩል እነሱ እንዴት ኢትዮጵያዊ ሆነው እንደው ብቻቸው ሆነው እንኳን ቢታገሉ ይሻለን ነበር እንጂ እንደዚህ ጦርነት አወጀብን መሬታችንን ከያዘ ወገን ጋር ያብራሉ በሚል ሉስ ተግባብተን ስንጨቃጨቅ ነው የኖርነው ይህን የሚሽረውና ያ ቅድም መጀመሪያ ላይ የገለጽኩልን እንደውም ባጭሩ ነው እኔ ስለ ሁለቱ ህዝቦች አውርቼ አልጨርስም በደንብ ነው ውስጥ የምናውቀው እና ያ ነገር የመመለስ ጫፍ ላይ ሲደርስ በጣም ደስ የሚል ነገር ነው ሁለቱ ህዝቦች አንድ ስለሆኑ መንግስቶቻቸው ፍቃድ ካሳዩ በጣም ቀላል ነው የሚሆነው የኢኮኖሚካቸው መልሶ መገንባት እንግዲህ የድንበሩንም ጉዳይ እንዴት ነው እንዴት እናድርግ በዚህም በኩል እንዲሆነዋል በዚህም በኩል እንዲሆነዋል ቅንነት ካለ ማንም ሰው ሳይከፋ ዘላቂ ሰላምን በሚያረጋግጥበት ሁኔታ ችግሮቻችንን መፍታት እንችላለን በዚህ በድንበር ትንሽ መሬት ወደዛ ወደዚህ የሚሄዷ ጉዳይ ላይ የምናተኩር ከሆነ ብዙ ነገር ነው የምናጣው ምክንያቱም ሁለቱ ሀገሮች ቢገናኙ የባህል ተመሳሳይነት ስላላቸው የኢኮኖሚ ትስስራቸው በጣም ቀላል ነው የሚሆነው ስለዚህ ለኢትዮጵያውያን አርሶ አደሮች ለኢትዮጵያውያን አምራቾች እዛ ትልቅ ገበያ ነው ያለው
ትክክል
ከዛ የኤርትራውያን አምራቾች ደግሞ በተለይ የዚህ የእንትናቸው የእጅ ሙያ በጣም የእጅ ጥበብ በጣም ብዙ ነው ያለው እዛ እንግዲህ አሁን ያ የቀደመው ትውልድ አብቅቶ አዲሱ ትውልድ እንዴት እንደተረከበው ባላውቅም ለእነሱ ትልቅ ገበያ ነው እዚህ የሚፈጠረው እና ትልቅ ጅምር ነው ውጤታማ ይሆናል ብዬ ጠብቃለሁኝ ትልቁ እርቅ ሰላምና መደመር ደግሞ በዚህ ሳምንት ውስጥ ካገኘ ነው ይሄኛው ነው
የኢትዮጵያ መንግስት በተለይ ጠቅላይ ሚኒስትሩ ከሚገባው በላይ ኢትዮጵያን በመወከል በኢትዮጵያ ስም ሆነው ፕሮቶኮል በሌለበት ማለት በፕሮቶኮል ደረጃ መሆን ባልነበረበት ደረጃ ኤርፖርት ድረስ ሄደው ነው የተቀበሏቸው እነዚህን እንግዶች እነዚህ ልኡካን እና የቱን ያህል ከኢትዮጵያውኖች በኩል እንዳለ እናቃለን ከተለያዩ ዜናውታሮች ቪዲዮዎች አንዳንድ የፓልቶክ ውይይቶች ሳዳምጥ ብዙ ኤርትራውኖች ደግሞ በዛው መጠን ደስ እንዳላቸው በዛው መጠን እንደተደሰቱ በተለይ የኤርትራ የሰብአዊ መብት ተሟጋች ሆኑ አውሮፓ የሚኖሩ ሴቶች ሲናገሩ በቀደም ታሳዳምጣቸው በጣም ከልባቸው እስከዛሬ ስትረስ የት ነበርን የሚልና እኛ ኢትዮጵያውኖች ጠቅላይ ሚኒስትር አብይን የምንመረቀው የምናየውን ይሃል እነሱም በዛው መጠን አዲስ መሪ መጣልን ለኛም ተስፋ የሚሆን መጣ የሚል በጣም የሰፋ ነገር ነው የሚናገሩትና ይሄ አንድ ትልቅ እርምጃ ነው ትልቅ እርምጃ ግዜውን ጠብቆ መቼስ አንዳንድ ጊዜ አድማጮች ስናገር የሃይማኖተኛ ወደ ሃይማኖቴርክ እንዳይሉኝ እንጂ አንዳንድ ጊዜ የሚሆኑ ነገሮች በወቅት ይሆናሉ ማንም የሚያቆማቸው የለም ያን ወቅቱን ካልጠበቀ ወይ በጊዜው የሚሆን ነገር አለና ትግስት ነው የምናጣው ትግስት ነበር እስከዛሬ ድረስ ያጣነው ምናልባት ይሄ ላንዴም ለመጨረሻም በሁለቱ ህዝቦች መካከለ የነበረው ግንኙነት እንደገና ተመልሶ ሰላም የምናወጣበትን የምናወርድበትን ሁኔታዎች እንደተፈጠሩ ነው የሚያሳይ ነውና ጠቅላይ ሚኒስትሩም ትላንትና በየራት ግብዣ ባደረጉበት ጊዜ የኛ ሬዲዮ የመዝጊያችን ሙዚቃ ሰላም የሚለው የማህሙድ አህመድ ነበርና ማህሙድ አህመድ ያንን እየዘፈነ ሁለቱን መሪዎቹን ወይንም ደግሞ አብይን ዶክተር አብይንና የኤርትራውን እንትኖች እጅ ለእጅ ይዞ ሲዘምር ስትመለከተው በጣም እንትን ያደርጋል በጣም የመሰጠኝ ነገር አንዳንድ ጊዜ ፖለቲከኞች ሲናገሩ ኮስተር ብሎ ነው አቢሲ ነገር ምንም በቃ እንደቀላ ቀለል አድርጎ
ግን ውስጥህ የሚገባ መልእክት የሚልክ አይነት ሰው ፈጥሮ ሆኖብኛል። እኔ ያዳመጥኩት ስመጣ ማደንቃቸው ብዙ የኢትዮጵያ መሪዎች አሉ በንግግራቸው። ይሄኛው ደግሞ ወቅቱን ጠብቆ ለአሁኑ ትውልድ የሚስማማ መልእክት ሁሉም በጊዜው ሁሉም በየጊዜያቸው የራሳቸውን አሻራ ጥሎ ነው
በየዘመኑ
ሁሉም ያደነቅናቸው ይሄናቸው መሪዎች ነበሩን አሉንም። በዛው መጠን ደግሞ ያብይ ደግሞ ራሱን የቻለ ደግሞ አዲስ ከወጣት ጋራ ምክንያቱም ወደ 67 በመቶ የሚሆን የኢትዮጵያ ህዝብ ወጣት ከ35 አመት እድሜ በታች ያለ ነው። ያንን ወጣት ለመሸንገል ለመያዝ ለማወቅና እንዲያውቅ ለማድረግ መሞከሩና ቀለል ባለ መልኩ ይሄ ነው ያ ነው ሳይሆን ቀለል ባለ መልኩ እኛ ፍቅር ነው የምንፈልገው ፍቅርና አንድነት ጦርነቱ ስለ ጦርነቱ ብዙም ሳይወተውትበት ግን ያደረጋቸው ንግግሮችን ስትመለከት እርግጥ በኢትዮጵያ በኩል ያ ነገር ፍላጎቱ እንዳለ ታያለ። ከኤርትራውኖች በኩል ምንም ነገር የሰማኑ ነገር የሰማሁት እኔ አልሰማሁኝ አንተ ሰምተህ ከሆነ አንተ ልትነግረን ትችላለህ። ግን አንድ ቦታ ላይ ያነበብኩት ቢኖር ምንድን ነው እንደዚህ መሆኑን ብናቅ ኖሮ ብዙ ነገር አንድ የመሆን እድላችን ነው አንድ የመሆን ፈንትናችን እየመጣ ነው የሚል አነጋገር እንዳለበት አንድ ሰው በሶሻል ሚዲያ ላይ እንትን አድርጎ በቅንፍ ያስቀመጠዋልና ያንንም ብለውም ከሆነ እንግዲህ ጥሩ ነው። በነገራችን ላይ ማን ነው ጠቅላይ የቀድ የመጀመሪያው ጠቅላይ ሚኒስትር ማን ነው ታምራት ላይኔ ከሰሞኑ ላንድ ለአውስትራሊያ ሬዲዮ የተናገሩት ነበር። እሳቸው ዛሬ የተናገሩትን ነገር ይዛ ከጦርነቱ ከመጀመሩ ወይንም ደግሞ ወደ እስር ቤት ከመሄዳቸው አንድ ወር ሁለት ወር ቀደም ብሎ ኢትዮጵያን ሪቪው የሚባል መጽሔት ላይ አንብቤው ነበር። ከኤርትራ ባለስልጣናት ጋር ተገናኙና ኢትዮጵያ ኤርትራ ያለን አማራጭ ከኢትዮጵያ ጋር በኮንፌዴሬሽን መኖር ብቻ ነው የሚል ነግሮኛል የሚል ነገር ነበርና በወቅቱ ምን ብዬ ነበር ቁጭ ብለን ቡሻ እየጠጣን ነበር አረ ይሄ ሰውዬ ጤናማ ያዘው በአሁኑ ሰዓት ይሄን ነገር መነገር የሌለበት እና ሆኖ ተተናገረው በተለይ ከኤርትራኖች ወክሉም ክራቱ ይዛን ግዜ በጣም ስሜታዊ ስለነበረ የፌዴሬሽን ኮንፌዴሬሽን አንድ የሚባል ነገር መስማት የማይፈልጉበት ሰዓት ነበር
ተነጻነት ማግስት
አዎ እና እንደዛ ስለነበረ ይሄ ሰው ወቅቱን ያልጠበቀ ንግር ተናገረ በየታን ስናገር ነበርና ሰዎች ትክክል ነው ብለዋል እሱ ማን ትክክልና ትክክል አንም ሆነ አይደለም ግን ወቅት ምታያ አይተም ተናገራቸዋል። ከሰሞኑ ግን ይሄን ነገር ስናገር ኢትዮጵያ ባለስልጣናት ቅሬታ ተሰምቷቸው ነበርና ለኔም እናልባት ለኔም ችግር መንሰያ ያ ሊሆን ይችላል የሚል አና ተናግራሉ። እሱን ብዙ ምናቀው ነገር የለም ግን እንደነዚህ አይነት ነገር ስሜቶች ከድሮም የነበሩ አሉ። ግን የተወሰነ አካላት በዚህ በእኛም በኩል ሆነ በዛኛውም በኩል በኤርትራውኖችም በኩል ያለ መግባባት ያለ መጣጣም ስለነበረ እናልባት 20 አመት አጥፍተናል። አሁን 20ኛ አመታችን ነው ጦርነቱ ከተጀመረ 20 አመት አጥፍተናል። ይሄን 20 አመቱን የምንጠግንበትና የምንጓዝበትን መንገድ እስከተከፈተ ጊዜ ድረስ ጥሩ ጅማሮ ነው። ይሄን ማበረታታትና የሁለቱን ህዝቦች ስሜትና ፍላጎትንም ለማርካት መሞከር በጣም ጥሩ ነውና ኤርትራ ወንድሞቻችን በዚህ አጋጣሚ መተው እንደ ኢትዮጵያውያኖቹ ቢናገሩ አንዳንድ ነገሮችን ብለው ቢሉ ጥሩ ነው። ሌላው ትንሽ እኔ እዛ ላይ ለማከል መፈልገው በኢትዮጵያ መሪ አሁን ወጣት ነው 42 አመቱ አመለካከቱ አሳሰቡም የተለየ ነው። በኤርትራ በኩል ግን ስንመለከት የድሮቹ አመራሮች ናቸው አሉትና ምናልባት ወደፊት የሚፈጠረውን ግንኙነት በምን አይነት መልኩ ይታያል ምን አይነት መልስ ይመጣል የሚለውንም ነገር እሱንም ታሳቢ አድርገን አንዳንድ ጊዜ ፍላጎታችንና ምኞታችን ከሚሆኑት ሁኔታዎች ጋር ላይጣጣሙ ስለሚችሉ በኋላ ሀዘንና ቅሬታ እንዳይሰማንም ከወዲሁ ማየትና ማስተዋል መቻል አለብን። ይሄን ነው ለማለት ምፈልጋ አንተ ቀጠልበት ከዚህ ላይ።
እሺ እንግዲህ እኔ ስለ ኤርትራ እና ኢትዮጵያ ከዚህ ካንተ በፊት ያወራሁት
አዎ
እነዚህ ፕሮግራም ብዙ ይመስለኛል ግን ለወደፊት
እሺ ጥሩ
ለብቻው ሰፊ ሰዓት ይዘንለት እያንዳንዷን ነገር እያነሳ የከተማውንም ትውስታዎችን ሁሉ ይጨመርኩበት አወራለሁ። ለማንኛውም ግን ስለ መሪዎች ያነሳው ነገር ላይ አንድ ነገር
እሺ፣
ሁሉም ትውልድ በየዘመኑ ዘመኑ በሚጠይቀው ሁኔታ ላይ ተመስርቶ መሪ ይፈጥራል እና ዶክተር አብይ እስካሁን በሄድንበት ሂደት ውስጥ የተፈጠረው አዲስ ትውልድ እና በሄድንበት ሂደት ውስጥ የተገኙ በጎ ነገሮች ያሉት እና ችግሮችም ስላሉ ችግሮቹንም ሌሎቹንም ነባራዊ ሁኔታዎች የፈጠሯቸው መሪ ናቸውና ለዚህ ትውልድ በጣም ነው የሚመጡት። እንዴት ቀልቡን እንደሚስቡት እንዴት ቀልቡን እንደሚማርኩት ስታይ ይሄን መረዳት ይችላልና ይሄ ማለት ግን የቀደሙትን ትተሁን ጊዜ እዚህ ላይ መንጠልጠላለን ማለት አይደለም። መደመር የሚለው ራሱ አንዱ በታሪክም ነው መደመር ያለብን። ይሄ የሽረት ሽረት መሆን የለበትም። ይበታችን ቀድሞ የነበረውን ሽረን ሁሌ አዲስ መጨመር ሳይሆን መደመር። መደመር የሚለው ነገር
ያለህ ላይ ነው የሚጨምረው።
መደመርን ያጠቃልላል።
ያው
እና የቀደመውን እየጣልክና እያወገስክ እንዳዲስ ለመጀመር የምትሄድ ከሆነ ሁሌ ጀማሪ ነው የምትሆነው። እና ዶክተር አብይ የዘመኑ ትውልድ የሚመጥኑ ችግሮቹን በደንብ የተገነዘቡ መፍትሄ ሊሆን የሚችልበትንም መንገድ የተረዱ ይመስለናል እስካሁን ድረስ የመጡ መሪ ናቸው። የቀደሙት ላይ ተመስርተው ነው የተከተሩት። ስለዚህ የታሪኩም ሂደት እየተደመረ እንዲሄድ ነው። መደመር ሲባል የታሪክ መደመርንም ያጠቃልላል። እቺን አስታውሰኝ ለነው እቺን ልጨምር ብዬ ነው።
በጣም ጥሩ። እንደው መደመር ስትደምረው እኮ ያለህ ላይ ነው የምትደምረው፣ ሌላ ነገር የምትጨምርበት ስለሆነ
ታሪክም ነው የሚጨምረው።
ታሪክ ትክክል ነው። ታሪክ አብሮ መኖርን ያሁን ቅድም እንዳልከው የባህላችን ቋንቋችን ሁለመናችን አንድ አይነት ነው። ያን ያለውን ነገር ይዘን እንደገና ደግሞ አዲስ የሆነ ፍቅር አዲስ የሆነ አብሮነት ለመደመር የምንሞክረውና ታሪክ ያልከው ትክክለኛ ነው። በሱ ጠቃሚ ቃላቶች ናቸው የተናገርካቸው። ወደ ሌላው ሲሉ ሰድህና ባለፈው ቅዳሜ በመስቀል አደባባይ የተከናወነ ክንውን አለ። እሱም የውቅናና የምስጋና ሰልፍ ነው። በዚህ በጣም ደስ በሚል ስብስብ ላይ እዚህ በጣም ደስ በሚል አብሮነት ተከባብሮ ተፋቅሮ ሁሉም በየፊናው በየሰፈሩ በሚያቀው በቋንቋውም በባህሉም በዘፈኑም በጭፈሮም ሁሉም የከተማው ልጅ በከተማ ቋንቋ ከአዲስ አበባ ወጣ ያሉት የመጡት በራሳቸው ቋንቋ እየዘፈኑበት እየተናገሩበት ያረፈዱበት ቀን ነበረ። ጠቅላይ ሚኒስትሩ ኢትዮጵያን ኒንጃ መቁጠር እስከሚያቅተኝ ጊዜ ድረስ ነው ስለ ኢትዮጵያ ኢትዮጵያን ስም የጠሩበት። እና እነዚህ ነገሮችን ደስ ብሎን እያየን እያለና ይሄ ማን ነው አስተናጋጁ ተናጋሪ ደግሞ ኢትዮጵያ በዓለም ላይ ይህንን ሰራች ብሎ ሲል ልክ እሱን ልክ ተናግሮ ልክ እንደጨረሰ ሲፈነዳ የሚያስደነግጥ ነገር አለ። እና በጣም የሚያሳዝን ሁኔታ ተከስቷል። ያ ሁሉ ደስታ አለ ግን ያ ክስተት ግን ያንን ደስታ አልረበሸውም አልሸፈነውም። እንደውም ሰውን በብዛት እንዲገናኝና እንዲተሳሰብ ነው ያደረገው። በዛ ፍንዳታ ሁለት ሰዎች ህይወት አልፏል። ከ160 በላይ ቆስለውብናል። የሚያሳዝን ነው። ለሞቱትም ሀዘናችንን ገልጸናል በቀደመታም። ላሉትም እግዚአብሔር ምህረቱን ልኮላቸው ከቤተሰቦቻቸው እንዲያገናኛቸው የሁላችንም ጸሎት ነው። እንግዲህ ይሄን ነገር ይዘን በምናልፍበት ጊዜ ከዛ ከፍንዳታው በኋላ የሆኑ ሁኔታዎች አሉ፣ አደጋዎች፣ የተጎጆቹ ሁኔታ አለ። ተጎጆቹን ጠቅላይ ሚኒስትሩ ወዲያው ንግግር አድርገው ወዲያው ሄደው ይጠየቋቸዋሉ። የክልል መንግስታት መጥተው ርዕሰ መስተዳድሮች መጥተው ያን የጎበኟቸዋል። ህዝቡም ራሱን በራሱ ደም ለመስጠት አሁን እያደረገ ያለው ፉክክርና እንትን እሱ ስትመለከተው ይሄ የሰላም የመፈቃቀር አንድነት የምንለውን ነገር እኚህ ሰው ይዞ የመጡት ነገር ነው። አንድ ኢንጂኒ አንድ ጊዜ መግለጽም ያስቸግራል ምልህ ብዙም ባናደርገው። ግን እነዚህን ነገሮች ስትመለከት በእርግጥ የአመራር ወይንም ደግሞ የጥበቃ ክፍተቶች ናቸው ወይ ያን ሊያጋጥም የቻለው? እንዴትስ ነበረ መሆን የነበረበት? እነዚህን ነገሮችስ እንዴት ታያቸዋለህ?
እሺ እንግዲያው በመጀመሪያ አንተ ስላነሳው ትንሽ ነገር ልበል።
እሺ
ሰልፉ ላይ የነበረው ስሜት ሁላችንም የምናውቀው ነው። ሰላም፣ እርቅና መደመር ነው አላማ ያደረገው። ይህንን መቼም ሰላም በራሱ ኮንሰፕቱን ሰላም፣ እርቅና መደመር፣ አንድነት የሚለውን ራሱ ኮንሰፕቱን ማንም ሊቃወመው የሚችል አይደለም። ይህን ያሉት ደግሞ ኢትዮጵያውያን ስለሆኑ እስከ ዛሬ በአንድነት በኖርንባቸው ጊዜዎች ውስጥ በተወሰነ ደረጃ አንድነታችን ላይ ያልሰራንበት ክፍተት ስለነበረ እነዚህ ክፍተት ያመጡብን ደግሞ ብዙ መዘዞች አሉ። ስለዚህ እነዚህንም የሚያጠፋ ጭምር ስለሆነ የሚገባንም ስለሆነ ይሄ ነገር ይሄንን በመቃወም የተደረገው ነገር በመሰረቱ የሚያሳዝን ነው።
በጣም
በምንም መስፈርት በየትኛውም መስፈርት አይ የለም ይሄኛው አመለካከት እኮ ብሎ አንድ ሰው ሊቃወም በማይችልበት መንገድ የተሳሳተ ነው። እና የሚገርመኝ ምንድነው እሱ ይሄ የተሳሳተ ወገን ያደረገው ነገር እንግዲህ ይሄንን ተቃውሞ ይሄንን ለማፍረስ እና በሌላ መንገድ እንድንሄድ ያለ ፍላጎት ሆኖ ነው የሚታየኝ። ግን በተቃራኒው ነው ውጤቱ ይሄን የተጀመረውን የሚያጠናክር ነው የሆነው። የበለጠ መፋቀር፣ የበለጠ አንድነት፣ የበለጠ መተዛዘብ ነው የፈጠረውና እንግዲህ ካውንተር ኦፊሻል ያልተነገረም እንጂ እለቱ የእርቅና የይቅርታ ቀን ተብሎ በየአመቱ እንዲዘከር የሚታሰቡት ሁሉ እየቀረቡ እና አንዳንድ ጊዜ ይህ ብሌሲንግ ኢን ዲስጋይዝ የምትለው ነገር የሚሆነው እቺ አደጋ ኦፍኮርስ የሞቱት ሰዎች ያሳዝናሉ። ሁለት ሰው ትንሽ እንዳይመስል እቤቱ ስትገባ ነው ትልቅ መሆኑን የምታውቀው። ለእናቱ፣ ለአባቱ፣ ለወንድሞቹ፣ ለልጆቹ ጉዳቱ ከፍተኛ ስለሆነ አንድም ሰው ሲሞት እንደ 100 ሚሊዮን ስለሆነ አንድ ትንሽ ልትመስለን ይችላል። ዜና ላይ አንድ ሰው ሲባል ትንሽ ልትመስለን ይችላል። እቤቱ ውስጥ ግን በጣም ትልቅ ነው። ስለዚህ በጣም ያሳዝናል። ግን በዚህ መስዋዕትነት ትልቅ ፍሬም የተገኘ ይመስለኛል። እርቅ፣ ይቅርታና አንድነት ባህላችን እንዲሆን የሚያደርግ ኢቨንቶች ኢቨንት በየአመቱ እንዲከበር የማድረግ ዝንባሌንም አስነሷል። ምናልባት ይሄ ቀን በዛ ሊደረግ ይችላል የሚል ግምት አለ። ኦፊሻል አልተደረገም። እኔም ይህንን እንዲሆን ከሚደግፉት አንዱ ነኝ። ሁሉም ኢትዮጵያዊ ይህን የሚጋራ ይመስለኛል። የተቻለን ሁሉ እናደርጋለን። ይህን ቢሆን እንግዲህ ከዛ በመቀጠል አንተ እንዳነሳው የተፈጠረው ስሜት ይህንኑ አሁን ያልኩህን የሚያንጸባርቅ ነው። ጠቅላይ ሚኒስትሩ ያንኑ ከምሽት ላይ ነው የሄዱት። የሰዎቹ መንፈስ በጣም ጠንካራ ነበር። ጉዳት ቦምብ ፈንድቶ እንደተጎዱ ሰዎች ሳይሆን ለበጎ ነገር እንደከፈሉት መስዋዕትነት አድርገው ነበር የሚታዩት። የመንፈስ ጥንካሬያቸው በተለይ አዳምጠው ከሆነ አንድ እግሩ የተቆረጠ እንግዲህ እግር መቆረጥ ማለት በጣም ከባድ ጉዳት ነው። ግን እንኳን እግሩ የተቆረጠ ምላጭ የቆረጠው አይመስልም ነበር። ገና ከማደረጃ ስሜት ውስጥ ስላልወጣ አንደበቱን ያዝ አድርጎት የነበረ ቢሆንም ልበሙሉነቱ ይሄ የመስዋዕትነቱ ያመጣው ውጤት እንጂ ጉዳቱ እሱ ላይ የደረሰው አልታየውም። እና እንግዲህ እነዚህን ሰዎች ሄዶ መጠየቅ፣ ማጽናናት እና ድጋፍም ለማድረግ መወሰን ማለት ራሱ ፍቅርን፣ እርቅንና መደመርን ማጠናከር ነው። ጠቅላይ ሚኒስትሩ ሄደዋል። ከዛ በኋላ የክልል መሪዎች ሄደዋል። የአማራ ክልል ዜናም ላይ ቅድም ጠቅሼዋለሁ። ትናንትና ደግሞ ዶክተር ደብረጽዮን ሄደዋል። ከኦሮሚያ ክልል እስካሁን ለማ መገርሳ ሀገር ውስጥ ያሉ አልመሰለኝም፣ ማረጋገጥ አልቻልኩም። ግን የከፍተኛ ሌሎቹ አመራሮች ሄደው ጠይቀዋል። ምናልባት እንግዲህ አንዳንድ ችግሮች ያለባቸው ክልሎች ካልሆኑ በስተቀር ሌሎቹም የሌሎቹም አካባቢዎች ሌሎች ክልሎች ህዝቦች ተወካዮችም መጥተው ይህን አጋርነታቸውን የሚያሳዩ ይመስለኛል። ቢያሳዩ መልካም እንደሆነ ነው የሚታየኝ። እነዚህ ነገሮች ትልቅ ነገር ናቸው እና ለምን የተደረገ ተደርጎ ነው የሚታሰበው ለሰዎቹ እዛ ጋር በቀጥታ ካልደረሰባቸው ሰዎች ሳይሆን ኢን አብስትራክት ለፍቅር ለይቅርታና ለአንድነት መጠናከር የተደረጉ የተሰጡ ትኩረትና የተደረገ ድጋፍ ተደርጎ ነው የሚቆጠረው። እንግዲህ ሰዎቹ በአካል ስትጎዳ ያው ኑሮህም ላይ መጎዳት አይቀርም። እግር ማጣት ማለት አንድ ሰው ተሯሩጦ የሚበላ ሰው እግሩን ሲያጣ ብዙ ነው የሚጎዳው፣ እጁን ሲያጣ ብዙ ነው የሚጎዳው፣ አይኑን ሲያጣ ብዙ ነው የሚጎዳው። አንድ ሰው ብቻ ሳይሆን እኛ ሀገር ታውቃለህ ሰው ልጆቹን ብቻ ሳይሆን እናትና አባቱንም ነው ወደ ላይም ወደ ታችም ነው በጎልማሳነት እድሜ የምታግዘው። ወደ ላይም ወደ ታችም ደካማ አባትና እናት፣ ገና ያላደጉ ህጻናት፣ እነዚህ ናቸው የሚጎዱት። ስለዚህ ይሄ የኢኮኖሚ ጉዳት እንዳይመጣ ድጋፍ ማድረግ ያስፈልጋል። እስካሁን ድረስ ብዙዎቹ ድጋፍ እናደርጋለን የሚለው ነገር ገልጸዋል። ለምሳሌ አዲስ አበባ መስተዳደር አሁን ባለው ሁኔታ 10 ሚሊዮን ብር ሰዎችን ለማቋቋምም ለኑሯቸው ላይ የሚደርስባቸውን ጉዳት ለማስቀረስ ብሎ ይዟል። ግን ይሄ የመጀመሪያ ነው እንደ ሁኔታው
የታየ
ይችላል ብሏል። ትላንትና የትግራይ ክልል ምክትል ርዕሰ መስተዳድር ደብረጽዮንም ይህን ነገር እንደሚያደርጉና በቅርቡ ክልላቸው ሄደው የሚያደርጉትን ድጋፍ እንደሚገልጹ ተናግረዋል። ሌሎችም ይህን ያደርጋሉ ብለን እንጠብቃለን። ከዛ በተጨማሪ ህይወት ለማዳን የሚደረገው ርብርብ በጣም የሚገርም ነው። ያንኑ ቀን ራሱ ከዛ በፊት ታይቶ የማይታወቀው ወደ 200 ዩኒት ደም የተሰጠው አሁን አንበሳ ብትሄድ ድንኳን ተጥሎ ሰልፍ ነው። እና እነዚህ ነገሮች ትልቅ ነገሮች ናቸው። ለአንድነት፣ ለይቅርታና ለፍቅር፣ ለእርቅ የሰጠነውን ዋጋ ነው የሚያሳየው። ኢትዮጵያ ደግሞ እነዚህ ነገሮች በጣም ያስፈልጓታል።
በጣም በጣም።
ስለዚህ እንደው ለወደፊት በተለይ ሰዎችን ማቋቋም ላይ እና መደገፍ ላይ ሁሉም ኢትዮጵያዊ እና ለሀገሪቷ ላይ እርቅን፣ ሰላምን፣ መደመርን የሚፈልግ ኢትዮጵያዊ በሙሉ ሊሳተፍበት ይገባል። ምናልባት እናንተም ሀገር ያሉ ሰዎች በሚችሉት መንገድ በሙሉ ድጋፍ እንዲያደርጉ ይጠበቃል። እና እንግዲህ የተጎጂዎችን የተደረገ ማበረታቻ እና ማጽናኛ ይህን ይመስላል። በአጠቃላይ ለፍቅር፣ ለአንድነት፣ ለይቅርታ የተደረገ ድጋፍ አድርጌ ነው የምወስደው። ሁለተኛው ጉዳይ እንግዲህ የጸጥታ ሁኔታ ያልከኝ ነው። እኔ የሚገርምህ ሰልፉ ላይ ሄጃለሁ። ከራሴ ልጀምር። ዘግይቼ ነው እንግዲህ የሄድኩት። የዘገየሁት በእግር ስለሄድኩ ነው። ታክሲ የለም። ከእንትን ተነስቼ እስከ ጦር ኃይሎች ከጦር ኃይሎች አድርጌ እስከ ልደታ ድረስ በእግሬ ነው የሄድኩት። ከባለቤቴ ጋር ነበር በእግራችን የሄድ ነው። ዘግይተን ብንሄድ ግን ተቀላቅለናል። ሄደን በሰው ውስጥ
አልደምርሃል
ተቀላቅለናል። አልተፈተሽንም።
እንግዲህ ተመልከት።
እና እኔ አሁን ሰዎች ስለመፈተሽ ሲያወሩ ትንሽ ግር ብሎኝ ነበር። እና እኔ የትም ቦታ ጋር አልተፈተሽኩም። አልፈን የገባ ነው። እና እዚህ ዋናው መድረክ ምናምን የሚባለው ጋር ባንደርስም መስቀል አደባባይ በጣም ተጠግተን ክራውድ ውስጥ ነበርን። እና ሽብር እኮ የግድ የመሪ አሳሲኔሽን ብቻ አይደለም። የትኛውን ቦታ ጋር ሊፈጠር ይችላል። እና እንደ እኔ ሳይፈተሹ የገቡ ብዙ ሰዎች ነው ያሉት። እና ትንሽ ክፍተት የነበረ ይመስለኛል። ወይ እንትኑን ስታቆም እንደ ዘግይተን የሚለውን ያነሳሁልህ፣ አይ ከዚህ ሰዓት በኋላ የሚመጡ ሰዎች በባይሉ መምጣት የለባቸውም ኦልሬዲ ስለሞላ ካልክ ደግሞ የለም በቃ አሁን ወደ ሰልፉ መግቢያ ሰዓት አብቅቷል ማለት ወይም ደግሞ መፈተሽ ነው ያለብህ እስከ መጨረሻው። እና የሚገርምህ ግን እስከዛ አሁን እስከተባለው እስከ መድረኩ ድረስ ሊሄድ ይችል ነበረ። ምንም የሚያግደኝ ነገር አልነበረ። ሌቶ እንደሚሄድ ግዲሆን
የፖሊስ መኪና እዛ መገኘት እና አሁን ከፖሊስ ኮሚሽነሮቹ አካባቢ ያ መኪና ወደዛ እንዲደርስ የተደረገበት አግባብነት የለውም የሚሉ አሉ። ትላንትና የወጣ ደግሞ ቪዲዮ ስትመለከት ያ ግለሰብ እዛ መኪና ውስጥ ማን ምን ማን እንደሆነ እስካሁን ድረስ አልሰማሁኝም። የተነገረም ነገር የለም። ያንም መኪና ያሽከረከረ የነበረው ሰው ግን ከፍንዳታው በኋላ ለማምለጥ ሲሞክር ሰዎች ላይ እየነዳ ነበር ሄደውና ይህን ስትመለከተው ቅንብብ አለ የሚለው ነገር ማና ማን ከማን ተቀነባበረ የሚለው ሳይሆን እንዴት ያ መኪና ያንን አላማ ይዞ በሚሄድበት ጊዜ እንዴት አልተፈተሸም? እኔ ሁለት ሶስት ጊዜ መስቀል አደባባይ ሰልፍ ወጥቻለሁኝ። አሁን ኢትዮጵያ በመጣው ጊዜ ያጋጥመኛል። የመስቀል በዓል ሄጃለሁ። የምርጫ 97 ጊዜ የቀዳሚውንም የእሁዱንም ሰልፍ አይቻለሁኝ። ከዛ በኋላ የተደረጉ በዓላትንም ጃልሜዳም ድረስ ያሉ ቁልቢ ገብርኤል ድረስ ሁሉ ያሉ ሄጃ አይቻለሁኝ። እና ሁልጊዜ ጥንቃቄ ነበረ። እዚህ ላው ግን የፖሊስ አካላትን እንኳን የምታይበት ነገር የለም። ከግርግሩ በኋላ የተወሰኑ ቦታዎች ላይ ፖሊሶችን አየን እንጂ በፊት የነበረው አይነት ጥንቃቄ የጎደለው እንደነበረ እኔም ለራሴ ከውጭ ሆኜ ስመለከተው፣ በቴሌቪዥን መስኮት ስመለከተው ያን የተገነዘብኩትና እንዴት ነው ይሄ ነገር ስህተት ውስጥ ሊገቡ የቻሉትና ተጠርጣሪዎቹስ እነማን እንደሆኑ ታወቁ? በስም ያወቅናቸው
የአዲስ አበባ ፖሊስ ኮሚሽን ምክትል ኮሚሽነር ከሳቸው በስተቀር ሳቸው በሰዓታት ውስጥ መግለጫ ሰጡ። በሰዓታት ውስጥ በቁጥጥር ስር ዋሉና እነዚህ ነገር ስትመለከታቸው አንድሱ ሌላ የሬዲዮ ሲግናል የሚያስተላልፉ ሰዎች ነበሩ የሚል ከአቶ ስዩም ተሾመ መግለጫ ሲሰጥበት አይቻለሁኝና እነዚህ አርጋን ላይ እንድታያቸዋል ዛካቢ የተዘጋጁ ሰዎች እንደነበሩ
እናልከኝ መድረክ ላይ
መድረኩ ላይ አስተባባሪ ካስተባባሪዎቹ አንደኛው የሬዲዮ ሲግናል የሚረብሽ ሬዲዮ ሲግናል በተደጋጋሚ ይላክ ነበር ወደ ስቴጁ ወደ መድረኩና እሱን ፍለጋ ሁሉ ስናደርግ ነበር። እነዚህ ነገሮች ካሉ አንድ በደንብ የተቀናበረ ነገር ነበር ማለት ነውና እንዴት ነው ይሄ ክፍተት ሊመጣ የቻለው ነው ጥያቄው። ወደፊትስ ምን መደረግ አለበት?
እንግዲህ አሳሳቢው ነገር አሁን ፖሊስ ነበር የተሰማራው የፖሊስ ኃይል ቀላል አይደለም። የአዲስ አበባ ፖሊስ የፌደራል ፖሊስም ከፍተኛ ኃይል ነው የተሰማራው። አሁን ዙሪያውን ሲስተም በተለይ ፍተሻ ላይ የተሰማራው ፖሊስ ቀላል አይደለም። ወደ መስቀል አደባባይ በሚወስዱ በአምስቱም ቦታዎች ላይ ፍተሻዎች ነበሩ እና የተሰማራው ፖሊስ ኃይል ቀላል አይደለም። ግን ፍተሻው ላይ ያላ ያሉ ነበር። አሁን ሌሎችን ሰዎች ሲናገሩ ሰምቻለሁ። ለምሳሌ በቅርቡ የኢድ በዓል ላይ ኢድ አልፈጥር በዓል ላይ ወደ ስታዲየም ሲገቡ የነበሩ ስታዲየም እና መስቀል አደባባይ ጭምር ነው የሚሰገደው። ያን ቀን የነበረው ላይ ተደጋጋሚ ፍተሻዎች ነበሩ። አንድ ቦታ ብቻ ሳይሆን አንደኛውን ካለፍክ በኋላ ሰዎች አቋርጠው ሊገቡባቸው የሚችልባቸው ቦታዎች ከዛ ውጪ ከሆኑ ቦታዎች ሰዎች ሊመነጩ የሚችልባቸው ቦታዎች ካሉ ይፈተሻል። እንደገና ሶስቴ ሁሉ ሊፈተሽ ይችላል። አሁን ግን የዚህ አይነት ነገር ላይ ትንሽ መላመት ያሳል። በዚህ ላይ አንድም ሰው ሳይፈተሽ አያልፍም ነበር ወይ? ከዚህ በፊትም እንደዚህ ሰልፎች ሄጅ ያውቃለሁ። አሁን አንድ ጊዜ ኢትዮጵያ ውስጥ የአካባቢነት እንቅስቃሴ አይ ላይ የነበረ ጊዜ እሱን በመቃወም ሰልፍ ተደርገዋል። ሌሎችም ሰልፎች ተደርገዋል። ሄጅ ያለው እና ፍተሻው ሰው አያልፍም። ምንም ሳትፈተሽ እንዳታልፎ ነው እንደዚህ ነው የሚሰለው። አሁን ግን ዝም ብለው ሂዱ ለፉ የሚሉበትም ሁኔታ ነበረ። ሰዎችም ሌሎችም ሰዎች ይናገሩ እንደማ በሚዲያም ተነግሯል። ይሄ ነገር ይሄ ለምን ሆነ ነው እንግዲህ መንግስት ስላልጠራው ምንም አይደርስም የሚል የዋህነት ነው ወይንስ ሆን ተብሎ ነው? ይሄ አንድ ጥያቄ ነው። ከዛ በኋላ ደግሞ አንተ አሁን የጠቀስካቸው በጣም የሚያደናግሩ ነገሮች፣ ወል የፖሊስ መኪና በማንኛውም ቦታ ጋር ሊገኝ ይችላል ፖሊስ ኃላፊነት ስለወሰደ። ስለዚህ መኪናዎቹ ህዝቡ እኮ መኪናዎቹ የቤት መኪና ቢሆን እኮ የገባው የሌላ ታርጋ ያለው ቢሆን ኖሮ ሰው ምን ሰራ ገባ ውጣ ይላል። ህዝቡም ዝም አይልም። የፖሊስ ሲሆን ግን ፖሊስ ደህንነቴ ነው ብሎ ስለሚያስብ ነው ዝም ያለው። ግን ልክ ነገሩ እንደተፈጠረ የፖሊስ መኪና ያደረገውን ሁላችንም አይተናል። ሰው ገጭቶ የሰው እግር ላይ እስኪቆም ድረስ ሽሽት ነበረ እሱ እና አንደኛ ምንድን ነው የሚያሸሸው ነው እንደው ሊያደርስ ይችል የነበረውን አደጋ እንደዛ ህዝብ ጥቅጥቅ ብሎ ይሄ ሰው እንዴት እንደተረፈውሉ ይገርመኛል። በምን አይነት ፍጥነት ያሽከረክር እንደነበረ አይተዋል። ምንድን ነው ይሄን ለምንድን ነው የሚያደርገው? እነዚህ ነገሮች ስታይ ከታች ከዛ ከፍተሻው ጀምሮ እስከዛ ድረስ በዚህ ላይ በተደጋጋሚ እንደተነገረው ከፍተኛ አመራሮች ባሉበት ቦታ ላይ እንደው ለእንትን ሳይሆን እንደው በመገፋፋት እንኳን ሰው ሄዶ ሊፈጠር የሚችለው ነገር ግር ብለህ ሄደህ እኮ በስለትም ሰው መውጋት የሚቻልበት ሁኔታ አለ እና ለጥበቃ ሰዎቹንም ለመጠበቅ በሚያስችል ማስመለጥም በሚያስችል ርቀት ላይ ነው እንዲቀመጥ የሚደረገው። ይሄ አልተደረገም ነበር። ይሄንን ከዚህ ቀደም የተለያዩ ኢቨንቶች ሲያደርግ የነበረ ሙያው የሆነ አደጋዎች ሊፈጠሩ የሚችሉበትን ነገር በደንብ የሚያውቅ ሙያው የሆነ ፖሊስ ይህን እንዴት ሳት አዘጋጅ ኮሚቴው ባለሙያም ስላልሆኑ ላያውቁ ይችሉ ይሆናል። ፖሊስ ግን የለም እኔ የእነዚህን ሰዎች ደህንነት ጭምር መጠበቅ ስላለበት፣ መሪዎች ደግሞ ሁልጊዜም ልዩ ጥበቃ ስለሚደረግላቸው የመሪዎች ጠላት ህዝብ ብለን ተብሎ ስለሚገመት ሳይሆን ሌላ የህዝብም ጠላት የሆነ ሰው የመሪ ጠላት ስለሆነ ሊደርስ የሚችል አደጋ ሊደርስ ስለሚችል ኖርማሉ ማለት ነበረባቸው። ይሄ አልተደረገም። እነዚህ ነገሮች በሙሉ ስታይ ፖሊስ ውስጥ የተቀነባበረ ነገር የፖሊስ ኃይል ውስጥ የሰርጎ የገቡ እንዳልኔ የአዲስ አበባ ፖሊስ ወይ ፌደራል ፖሊስ
የተወሰነ
ሰራዊትም እንደ ሲስተም ተቆጣጥረውታል ማለት ሳይሆን የተወሰኑ ሰዎች ግን በፖሊስ ሽፋን የሆነ ነገር የማድረግ የማሳለፍ ነገሮችን ላንዲባሉ የማድረግ አቅም ያላቸው ሰዎች ግን የዘረጉበት ሁኔታ ሊኖር ይችላል ብለን እንድንጠረጠር አድርጎናል። ሌላ በአጠቃላይ የሴኩሪቲ ነገር እኛ ሀገር ችላ እየተባለ ይመስለኛል። የኢህአዴግ ከገባ ጊዜ ጀምሮ የሴኩሪቲ ነገር በተለይ የመሪዎች ጥበቃ ላይ
በጣም
ኢቨንቶች አዘጋጃጀት ላይ በኢቨንቶች ላይ መሪዎች ላይ ሊፈጸም የሚችለውን ነገር ህዝቡ ላይ ሊደርስ የሚችለውን ነገር በመከላከል ረገድ በጣም ክፍተቶች አሉ። ወደኋላ ሄጄ ላስታውስ። አንደኛ መስቀል አደባባይ የተሰራው በሩሲያው የቀይ መስቀል የድሮ የሶቪየት በሬድ ስኩዌር እንትን ነው። መሪዎቹ የሚቀመጡበት ቦታና ታዳሚዎች የሚቀመጡበት ቦታ በመሃከል ትዕይንት የሚያካሄደው ሰልፈኛ የሚያልፍበት በጣም ከበቂ በላይ ስፋት ያለው መስቀል አደባባይን ታቀው እንደነበር ድሮ
አቋለው እንደ አቋለው
ድሮ አስቀድሞ እንደዚህ ሳይሆን ትሪቡኑ የነበረው ጠጋ ብሎ ነው አሁን ሜዳ የሆነው ጋመራ የሚበራበት አካባቢ ነበር ትሪቡኑ። አስፋልቱም እንደዚህ ያልነበረም በኋላ እንትኑ ይሄ መሃከል ላይ ያለው ትሪቡኑ ከዛ ጋር ወጥቶ በጣም ወደፊት እንደሄድና ሰልፈኛው በህዝቡና በትሪቡኑ መካከል እንዲያልፍ ሰፊ ቦታ ተተበ። ከዛ በኋላ አስረኛ ጌት ባለ እንደገና ተፈነቃቅሎ በአዲስ መንገድ ተሰራና አሁን ያን ጊዜ መንግስቱ ኃይለማርያም እና የመንግስት ከፍተኛ ባለስልጣናት ዲፕሎማቶች የሚቀመጡበት ቦታ ላይ ምንም አይነት ጉዳት ሊታደርስ አይችልም። ከዚህ በላይ ህዝቡ ሲቀመጥ ራሱ ህዝቡን
የምታይበት
ኮንትሮል ለማድረግ አንድ ነገር አንድ ቦታ ጋር ቢፈጠር ከየት አካባቢ ከመጣው ሰው እንደተፈጸመ ወዲያው እንዲታወቅ በሚያደርግ መልኩ ነበር ህዝቡን የሚያስቀምጡትና የሴኩሪቲው ነገር ምንም ነገር ቢፈጠር አደጋውን ማስቀረት እንኳን ባትችል ህዝቡ ውስጥ መቼ በማን እንደተፈጠረ ወዲያው እንዲታወቅ የሚያደርግ ነበር። አሁን ይሄ የለም። ራሱ የመስቀል አደባባዩም ፈራርሷል። የዚህ የባቡር ሀዲድ በማዕከሉ ሲገባ ቀድሞ የነበረው መልኩ ሙሉ በሙሉ ተቀይሯል። ስለዚህ አንደኛ እንደዚህ አይነት ትላልቅ ኢቨንቶች ስናዘጋጅ ልክ በሚመጣው በመሪውና በህዝቡ መካከል ያለው ሁኔታ በሚመጥን ለደህንነት ለጥበቃም በሚያመች ሁኔታ መስቀል አደባባዩ ራሱ ሪዲዛይን መደረግ ያለበት ይመስለኛል። እና ይሄ መማሪያችን ነው። ሰው ጉዳትም ቢደርስ ያው ሰው ከጉዳቱ ነው የሚማረው። ሁለቴ መሳሳት ነው። አንዴ መሳሳት ማንም ይሳሳታል። ሁለቴ መሳሳት ግን ቂልነት ነው የሚባለው። ስለዚህ ከዚህ ተምረው ማስተካከል አለባቸው። እናንተ ሀገር ያሉ ደግሞ ሰዎች በተለይ በሴኩሪቲ በእንደዚህ አይነት ነገሮች በዚህ በተለይ ከዚህ ከዲዛይን ጋር የሚገናኛል ከዚህ ከአርክቴክቸርም ጋር የሚገናኝ ነገር ያለ ይመስለኛል። ምክንያቱም እነሱ ሴኩሪቲንም ሌሎችንም ምቾቶች ስለሚያስቡ እነሱም ጭምር ሀሳባቸውን ሰንዝረው ነገሮች ቢስተካከሉ ጥሩ ይመስለኛል።
በጣም ነው የማመሰግነው አሸናፊ ለትብብርህ። ምክንያቱም ሰዓታችን ዛሬ በጣም ትንሽ ለጠጥ አርገናታል በደቂቃዎች። ለማንኛቸውም ግን በጣም ጥሩ ውይይት ነበረ። ለአድማጮቻችንም እንግዲህ በተቻለ መጠን ያሉትን የአምስቱን ቀን ሂደቶች ለመገምገምና ለማሳየት ሞክረናል። በተረፈ እንግዲህ ቅዳሜ ደግሞ መተን ደግሞ የሚቀጥሉትን ምን አሉ ምን ተባሉ የሚባለውን ነገር በኢትዮጵያና በኤርትራ ልዑካን መካከል የተደረጉ ውይይቶችንም ወይም ደግሞ የሚሰጡት መግለጫ ካለ እሱን ማካተን ቅዳሜ እንመለሳለን። ቅዳሜ እንግዲህ ተዘጋጅበት መስመርም እንከፍታለን ብለናል እና እሱም ላይ አንድ አዲስ ምዕራፍ እናሳያለን የሚል ግምት አለ። ለማንኛቸውም ግን ለትብብርህ በጣም ነው የማመሰግነው። አድማጮች የምታዳምጡት የነበረው የኢትዮጵያን ድምፅ የሬዲዮ አገልግሎት በየሳምንቱ ረቡዕ የሚያስተላለፈውን ሀገር በዚህ ሰሞን የተሰኘ ሳምንታዊ ዝግጅታችንን ነው። ፕሮግራማችንን ስላዳመጣችሁ እያመሰግን በቀጣይ ፕሮግራማችንን ለመከታተል በድረ ገጻችን www.thevoiceofethiopia.com እንዲሁም በፌስቡክ አምዳጅን ቮይስ ኦፍ ኢትዮጵያ መከታተል ትችላላችሁ። ለዛሬ ለዚህ ላይ ይበቃል። በሚቀጥለው ሳምንት እስከምንገናኝ ለሀገራችን ሰላም፣ ፍቅር፣ ድብ መደመር፣ አንድነት፣ አብሮነት ደህና ሁኑ።
ልጆች ሰላም ለሰው ልጆች ፍቅር ለሰው ልጆች ሰላም ለሰው ልጆች ባለም ዙሪያ ሁሉ ሰላም ይሁን ምድሩ ሁሉ ሰላም ሰላም